Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና አብራኝ ትገኛለች።
ሰላም እንደምናመሻችሁ። በዛሬው ዝግጅት በአዲስ አበባ ከተማ ቦሌ ቡልቡላ ወረዳ የሚኖሩ በአስር ሺዎች የሚቆጠሩ ሰዎች ከቤታቸው መፈናቀላቸውን ገልጸዋል።
አምቡላንስ ራሱ ባይኒ በብረት ያየሁት አስር አምቡላንስ በረቡዕ ብቻ አስር አምቡላንስ ቁስለኛ ወደ ሆስፒታል ሄዳ ይቻል።
ትምህርት ቤቶች መዘጋታቸውን የአካባቢው ነዋሪዎች ገልጸዋል። የትምህርት ጥራትን ለማሻሻል የተያያዙ ስራዎችን የሚያስቃኝ ዘገባም ይዘናል።
የትምህርቱም ጥራት እንዳልኩት ያው በሚሰጠው የመጨረሻ የግምገማ ፈተና ጥሩ ውጤት እያስመጣ እንደሆነ በደንብ ለመገንዘብ ተችሏል።
ዘጋቢያችን ግርማ ገብሩ በሐውዜን ከተማ የተከታተላቸው አንድ ገበሬ በድርቅ ወቅት ራስን ለመቻልና ለመበልጸግ እንዴት እንደሚቻል ይነግሩናል።
ስኳር ድንሽ ካዘራት ከዓ እፉን ስንዳይ
ስኳር ድንችና ድንች ከአዝርት ደግሞ በቆሎና ስንዴ ከፍራፍሬዎች ደግሞ ትርንጎ ብርቱካንና ዘይቱን አለን። የከብቶች መኖም እናዘጋጃለን።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ኬንያ ውስጥ ዛሬ የምርጫ ኮሚሽኑን የሚቃወሙ ሰልፈኞች በሶስት ከተማዎች ሰልፍ ተካሂዷል። ኪሱሙ በተባለች ምዕራባዊት ከተማ ቢያንስ አንድ ሰው በተቃውሞ ሰልፍ እንደተገደለ የአካባቢው ብዙሃን መገናኛ ዘግቧል። አራት የተቃውሞ ሰልፈኞች ደግሞ ሆስፒታል እንደገቡ ስታንዳርድ የተባለው ዘጋቢ ፊሊፕ ኦርዋ ለአሜሪካ ድምጽ ሬዲዮ ተናግሯል። ሞምባሳና ካካጋሜ ላይም ፖሊሶች ባስ መጭ ጋዝ ተጠቅመዋል። ፖሊሶች በነጻው የምርጫና የድንበር ኮሚሽን ጽህፈት ቤቶች ላይ የተቃውሞ ሰልፎችን ይመሉ የነበሩ ባለስልጣኖችን አስረዋል። ናይሮቢ ላይ ፖሊሶች የኬንያ የምርጫ ኮሚሽን ዋና ጽህፈት ቤቶችን ከልለዋል። የተቃውሞ ሰልፍ ከመደረጉ በፊት ንጋት ላይ ተሰባስበው የነበሩ ጥቂት ሰዎችን ለመበተን ፖሊሶች እንባ አስመጭ ጋዝ ተጠቅመዋል። ባለስልጣኖች የተቃውሞ ሰልፉ ህገ ወጥ ነው ይላሉ። የሶማሊያው ፕሬዚዳንት ሀሰን ሼክ መሐመድ ሶማሊያ ውስጥ በያዝነው ዓመት የሚካሄደው ምርጫ ህጋዊ የሚያደርግ አዋጅ አውጥተዋል። ተለዋጩ ምክር ቤት የምርጫ ህጉን ሳያጸድቅ ከቀረ በኋላ ነው እርምጃውን የወሰዱት። የምርጫውን ሂደት ለማፋጠን ካልተሞከረ በስተቀር የፖለቲካው ሂደት አደጋ ላይ ይወድቃል፣ ሀገሪቱም ወደ ኋላ ትመለሳለች ሲል ዓለም አቀፍ ማህበረሰብ ቢያስጠነቅቅም የሀገሪቱ ምክር ቤት ባለፈው ቅዳሜ የምርጫውን ሂደት ለማጽደቅ ድምጽ የመስጠቱን ጉዳይ ማዘግየቱ አልቀረም። የናይጄሪያ የሰራተኞች ኮንግረስ የነዳጅ ዘይት ዋጋና የኤሌክትሪክ መብራት ግብር መጨመርን በመቃወም ለአንድ ሳምንት ለሚጠጋ ያህል ጊዜ ያካሄደውን አድማ አቁሟል። የሰራተኞቹ ማህበር ባለፈው ሳምንት አድማ እንዲመታ ያደረገው የናይጄሪያ መንግስት የአንድ ጋሎን የነዳጅ ዋጋን በዶላር ምንዛሪ ከ43 ወደ 73 ሳንቲም ከፍ በማድረጉ ነው። መንግስት የዋጋ ጭማሪውን ካልቀለበሰ በስተቀር አባሎቹ ወደ ስራ አይመለሱም ሲል ዝቶ የነበረው የሰራተኞቹ ማህበር መንግስት በበኩሉ ዋጋው እንዲጨምር ምክር ሀሳብ ያቀረበው በውጭ ምንዛሬ ቀውስ ምክንያት የተፈጠረውን እጥረት ለማቃለል ነው ይላል። ሶሪያ ውስጥ ዛሬ በሁለት የጠረፍ ከተሞች በተከታታይ በደረሱ የቦምብ ፍንዳታዎች ቢያንስ 100 ሰዎች ተገደሉ፣ በርካታ እንደቆሰሉ የሶሪያ የመንግስት ቴሌቪዥን የሶሪያ የሰብአዊ መብት ጉዳይን የሚከታተል ቡድን ገልጿል። መንግስት በሚቆጣጠረው የሜዲተራን ባህር ጠረፍ ላይ በሚገኘው ጃብለህ ቢያንስ አንድ አጥፍቶ ጠፊ የሚገኝባቸው አራት ቦምቦች ፈንድተዋል። እስላማዊ መንግስት ነኝ የሚለው ቡድን አሸባሪ አማጽያን አደን በተባለች የየመን ደቡባዊት ከተማ ላይ በደረሰው ጥንድ የቦምብ ፍንዳታ ኃላፊነት ወስደዋል። ወታደሮች በሚመለመሉበት ማዕከል ውጪ በደረሰው ፍንዳታ ቢያንስ 45 ሰዎች ተገድለው በርካቶች ቆስለዋል። ከተገደሉት አብዛኞቹ ለውትድርና የሚመለመሉ ሰዎች ናቸው። አሸባሪው ቡድን በድረገጹ ባወጣው መግለጫ ከአባሎቹ አንዱ በምልመላው ማዕከል ውጪ ይጠባበቁ የነበሩ ወታደሮችን በታጠቀው የፈንጂ ቀበቶ ኢላማ አድርጓል ይላል። አጠገቡ በሚገኘው ባድር የተባለ ወታደራዊ ሰፈር ደግሞ ሌላ ቦምብ ፈንድቷል። አድማጮች፣ ለሰዓቱ የያዝኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በተለያዩ አካባቢዎች ኢትዮጵያን ጨምሮ የትምህርት ጥራትን ለማሻሻል የተያዙ ስራዎችን የሚያስቃኝ ዘገባ ይሆናል ቀዳሚው። ግርማይ ገብሩ ከመቀሌ ዝርዝሩን ይዟል።
በኢትዮጵያ አልፋ ማለትም የተቀላጠፈ ትምህርት ለአፍሪካውያን ወጣቶች የተሰኘ የትምህርት መርሃ ግብር በመካሄድ ላይ ይገኛል። መርሃ ግብሩ በደቡብ ኢትዮጵያ ቀደም ብሎ የተጀመረ ሲሆን አሁን ላይ በትግራይ ክልልም እየተካሄደ ይገኛል። በዚሁ አልፋ የተሰኘ የተቀላጠፈ የትምህርት መርሃ ግብር በትግራይ ክልል 5 ወረዳዎች የሚገኙ ወጣቶች ተጠቃሚ ሆነዋል። ኢትዮጵያ ውስጥ ይህንን የአልፋ የትምህርት መርሃ ግብር ከሚያካሂዱት ድርጅቶች አንዱ ኦፕሬሽን ሬስኪው ይባላል። ኦፕሬሽን ሬስኪው ወላጆቻቸውን በኤችአይቪ ኤድስ ያጡና ጧሪ የሌላቸው ህጻናትን የሚንከባከብ ምግባረ ሰናይ ድርጅት መሆኑ ይታወቃል። የድርጅቱ ኃላፊ አቶ ጌታቸው ተስፋይ ስለ አልፋ የትምህርት መርሃ ግብር በመናገር ይጀምራሉ። አቶ ጌታቸው በጣም ነው ማመሰግኖት። ለመሆኑ ይህ አልፋ የሚባለው የትምህርት መርሃ ግብር የትና እንዴት እንደተጀመረ እስኪ እንደ መግቢያ።
በጣም አመሰግናለሁ። አልፋ የተጀመረው አስቀድሞ በምዕራብ አፍሪካ አካባቢ ነው። እድሜያቸው ከ9 ዓመት እስከ 14 ዓመት የሆኑ ህጻናት በተለያየ አጋጣሚ ወደ ትምህርት ገበታ ያልመጡ ወጣቶችን እንዴት ወደ ትምህርት እንመልሳቸው የሚል ጽንሰ ሀሳብ ይዞ ነው የመጣው። ምክንያቱም እንደሚታወቀው በሀገራችን ሁሉም ተማሪ ወደ ትምህርት ቤት መሄድ አለበት የሚለው ጥሩ ፖሊሲ አለ። ነገር ግን የ13 የ14 ዓመት ህጻናት ከ7 ዓመት ህጻን ጋር ገብተህ ተማር በሚባልበት ሰዓት የራሱ የሆነ የሳይኮሶሻል ፕሮብለም አለው እና ከዚህ የተነሳ እነዚህን ልጆች እንዴት እንርዳ የሚል እዛ ውስጥ የተሰራ ስራ ነው። በመቀጠል ወደ አገራችን ወደ ኢትዮጵያ መጣው። በደቡብ ኢትዮጵያ ከ2011 በፈረንጆች አቆጣጠር ነው ይህን ስራ የተጀመረው እና የዛሬ 2 ዓመት ወደ ትግራይ ሲመጣ ከትምህርት ፖሊሲው ትንሽ እንዳይጻረር የሚል ጥያቄም ነበረ። ነገር ግን በወቅቱ ለሚመለከታቸው የመንግስት አካላት በማስረዳት እንዲሁም ደግሞ ለምን እንደ ፓይለት ፕሮጀክት አይታይም በሚል የዛሬ 2 ዓመት ሳህርቲ ሳምሬ አካባቢ ነው የተጀመረው። ስለዚህ ለ1 ዓመት ትምህርቱ በኢትዮጵያ አንግሊዝ ቴክሳ መካኒክስ ከተሰጠ በኋላ መንግስት ራሱ በመጨረሻው ዓመት መጥቶ እነዚህ ልጆች እስከ 3ኛ ክፍል የሚያበቃ እውቀት ይዘዋል ወይ የሚለው ልክ እንደ ብሔራዊ ፈተና ነበር ተሰጣቸው። የፈተናው ውጤት ሲታይ እጅግ በጣም አርኪና በጣም የሚያበረታታ ከ85% በላይ መካከለኛ ውጤታቸው ከ80 በላይ በማምጣታቸው ምክንያት በጣም አበረታች ሆነ። ከዛ በሁለተኛው ዓመት ላይ የክልላችን ትምህርት ቢሮ ራሱ ይሄ ጥሩ ጅምር ጥሩ ስራ ስለሆነ ሰፋ ባለ ይህንን ፕሮጀክት እንዲሰራ በክልላችን ተጠየቀ። ስለዚህ በአሁኑ ሰዓት በክልላችን በ5 ወረዳዎች አልፋ እድሜያቸው ከ9 እስከ 14 ዓመት የሆኑ ህጻናት ልጆች በ1 ዓመት ጊዜ ውስጥ ከሰኞ እስከ ቅዳሜ በሳምንት 6 ቀን በማስተማር ጥሩ ትምህርት ተሰጥቶ አሁን የአምናው የኦፕሬሽን ሬስኪው አፈጻጸም ሲታይ 91.4% ነው ወደሚቀጥለው ወደ 4ኛ ክፍል ያዘዋወረው እና በዚህ ነው እየሰራ ያለው።
አሁን እነኚህ ወጣቶች ወይም ደግሞ እነኚህ ልጆች ትምህርቱን በጥራት እንዲማሩት የሚያስችል የተለየ የትምህርት አሰጣጥ ዘዴ ይከተላል ወይ? ይህ የአልፋ የትምህርት መርሃ ግብር
ውጤታማ እንዲሆን ያደረገው ምንድን ነው? በጽንሰ ሀሳብ ብቻ የተመሰረተ አይደለም። ተግባር ተኮር የሆነ ስራ ነው የሚሰራው። ልጆቹ እያንዳንዷ ትምህርታቸው የሚያደርጓት በመሸምደድ በሚይዙት ነገር ሳይሆን እያንዳንዷ ነገር የሚያደርጓት ተግባር ተኮር ነው ወይ ደግሞ አክቲቪቲ ቤዝድ ነው። ለዚህ ነው ለየት የሚያደርገው። እነዚህ ልጆች ደግሞ ትንሽ ከሰባት ዓመት በላይ ስለሆኑና ነገሮችን በማየት በመስራት የሚለማመዱ ከመሆናቸው የተነሳ ትልቁ ልዩ የሚያደርገው ከሌላው ተግባር ተኮር ወይ ደግሞ አክቲቪቲ ቤዝድ መሆኑ ነው።
በትግራይ ክልል ደቡብ ክፍል በሕንጣሎ ወጀራት ወረዳ እኔም ራስ የተገኝቼ በአፍጎል ትምህርት ቤት ውስጥ እየተካሄደ ያለውን የትምህርት መርሃ ግብር አሰጣጡን ተከታትየው ነበረ። በአንድ ክፍል ውስጥ የተወሰኑ ተማሪዎች ናቸው ሲማሩ ያየዋቸው። በዚሁ ላይ ተግባራዊ የሆነ ያለው አካሄድ አለ?
እውነት ነው። አሁን ሌላው አልፋ ለየት የሚያደርገው በአንድ ክፍል ውስጥ በጣም ቢበዛ 25 ተማሪዎች ብቻ ነው የሚያስተምረው፣ ከ25 በላይ አያስተምረው። ስለዚህ ይህንን የሚያስተባብር ወይ ፋሲሊቴተር እያልን ነው የምንጠራው። እነዚህ 25 ልጆች በስማቸው በደንብ ነው የሚያውቃቸው፣ በባህሪያቸው በደንብ ነው የሚያውቃቸው። ሙሉ ቀን ከነርሱ ጋር ነው የሚውለው። ስለዚህ በደንብ አድርጎ ስለሚያስተምራቸው የመማር የማስተማሩ ዘዴ በቀላሉ ልጆቹ እንዲይዙትና በአጭር ጊዜ ውስጥ የሚጠበቀውን ውጤት እንዲያመጡ እያደረገ ያለው ሁኔታ ነው ያለው።
በትግራይ ውስጥ ከኦፕሬሽን ሬስኪው ጋር በመሆን ይህንን የትምህርት መርሃ ግብር እየሰጡ ያሉት ድርጅቶች አሉ? እናንተ ብቻ ናቸው ወይስ ሌሎችም አሉ?
ሌሎች አሉ። ምክንያቱም ክልላችን ውስጥ እስካሁን 5 ወረዳዎች ነው ኦፕሬሽን ሬስኪው ኢትዮጵያ 2 ወረዳዎችን የያዘው፣ አጽቢ ወንበርታ ወረዳና ህንጣሎ አጅራት፣ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሰሐርት ሳምረ የሚባል ቦታ ይዘውን እየሰሩ ያሉት፣ እንዲሁም ደግሞ ማህበር ልማት ትግራይ ወይ ደግሞ ቲዲኤ ትግራይ ዴቨሎፕመንት አሶሲሽን ደግሞ ሌላ ወረዳ ይዘዋል። እንዲሁም ደግሞ ዋይድ ሆራይዘን የሚባሉም መረብ ለኸ አካባቢ ሌላ ወረዳ ይዘው እየሰሩ ነው ያሉት።
አሁን ይህንን አልፋ የተሰኘ የትምህርት መርሃ ግብር ለወደፊቱ ለማስፋት ወደ ሌሎች አካባቢዎችም እንዲዳረስ ለማድረግ የታቀደ ወይም ደግሞ የታሰበ ነገር ይኖራል? አቶ ጌታቸው፣
ለዚህ ለአልፋ ፕሮጀክት ዋናው ረጂ ድርጅት ጄኔቫ ግሎባል ኢንተርናሽናል የሚባል አሜሪካ ሀገር ውስጥ የሚገኝ ነው። ለዚህ ደግሞ ጄኔቫ ግሎባል ኢትዮጵያ የሚባል ነው አጋዥ ሆኖ የመጣው እና በክልላችን ሲታይ ጥሩ ስራ እየተሰራ እንደሆነ፣ በተለይ ደግሞ እድሜያቸው ከ9-14 ዓመቱ የሆኑ ህጻናቶች ጥሩ አማራጭ እንደሆነ ታምነውበታል። የትምህርቱም ጥራት እንዳልኩት ያው በሚሰጠው የመጨረሻ የግምገማ ፈተና ጥሩ ውጤት እያስመጣ እንደሆነ በደንብ ለመገንዘብ ተችሏል። ስለዚህ አሁን ከዚህ የበለጠ በአምስት ወረዳ ብቻ ተወስኖ ሳይሆን በተለይ አንዳንድ በጣም ሪሞት በሆኑ ኤሪያዎች ላይ፣ አስቸጋሪ በሆኑ ቦታዎች ላይ እነዚህን ትምህርቶች መስፋፋት እንዳለበት እኛም ለአጋዥ ድርጅታችን ለጄኔቫ ግሎባል ኢትዮጵያ ጥያቄያችን እያቀረብን ያለ ነው። በጄኔቫ ግሎባል ኢትዮጵያ መሰረትም እስኪ ተጨባጭ ሁኔታው በየክልሉ በየወረዳው ያለው ፍላጎት ያለው የተማሪዎች ቁጥር፣ ከትምህርት ቤት ውጭ የሆኑ እድሜያቸው ከ9-14 ዓመት የሆኑ ህጻናቶች ምን ያህል ቁጥር ናቸው ያሉ ጥናት አስጠንታችሁ እንድታቀርቡልን ብለው አስበዋል። በተጨማሪ ደግሞ ጄኔቫ ግሎባል ኢትዮጵያ ከክልላችን ትምህርት ቢሮ ጋር በመተባበር ሳይንሳዊ የሆነ ጥናትም ለማካሄድ ውጤቱን ለማጥናት በዝግጅት ላይ ነው የሚገኘው እና ለወደፊቱ ከዚህ የበለጠ ሰፍቶ ብዙዎች እናደርሳለን ብለን እናስባለን።
አቶ ጌታቸው ተስፋ የኦፕሬሽን ሬስኪ ኢትዮጵያ የበላይ ኃላፊ ለሰጡኝ ቃለ ምልልስ በጣም ነው ማመሰግኖት።
እኔም በጣም አመሰግናለሁ እድሉ ስለተሰጠን። ቪኦኤን በጣም አመሰግናለሁ። የአሜሪካ ድምፅ
ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ 1:30 ጀምሮ ታገኙታላችሁ። ከምሽቱ 1:00 ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁን እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሃሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ስጡን።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shinni. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
አሁን ወደ ቦሌ ቡልቡላ እናመራለን። በአዲስ አበባ ከተማ ቦሌ ቡልቡላ ወረዳ ቀበሌ 12 የገበሬ ማህበር ውስጥ ልዩ ስሙ ወረገኑ በሚባል ስፍራ የሚኖሩ በርካታ ሰዎች ቤቶቻቸው ጥቅስ ህጋዊ ፈቃድ የላቸውም በሚል መፍረሳቸውና ለቤት አልባነት መዳረጋቸውን ገልጸዋል። ቤቶቹ ሲፈርሱ ከጸጥታ ኃይሎች ጋር በተፈጠረ ግጭት በሰዎች ላይም ጉዳት መድረሱን አመልክተዋል። መለስካቸው አመሃ ዝርዝሩን ይዟል።
የአካባቢው ነዋሪዎች የሆኑና ለደህንነታቸው በመፍራት ስማቸው ይፋ እንዳይደረግ አጥብቀው የጠየቁ ምንጮች ለቪኦኤ ማምሻውን በስልክ እንዳስረዱት በቦሌ ቡልቡላ ወረገኑ በተባለው ስፍራ ህገወጥ ግንባታዎች ናቸው የተባሉ ቤቶችን ማፍረስ የተጀመረው ግንቦት 10 ቀን 2008 ዓ.ም ነው። ስለ ድምፁ ጥራት አበክረን ይቅርታ እየጠየቅን የአይን ምስክሮች ነን ያሉንን የአካባቢው ነዋሪዎች የሚሉትን እናድምጥ።
ረቡዕ ዕለት ነው፣ በአስር ነው የተጀመረው። ከአስር ቀን ጀምሮም እስካሁን ድረስ ልጆች ትምህርት ቤት አይገቡም። ከአራት አምስት ያላነሱ ትምህርት ቤቶች አሉ ተዘግተው፣ ልጆች ታፍነው ተቀምጠዋል። እዚህ በጥይት እየተደበደብን ነው። ባለፈው ረቡዕ ዕለት እስከ ምሽቱ ሁለት ሰዓት አፍርሰዋል። ትናንት ሐሙስ እስከ ምሽቱ 11 ሰዓት ነው ያፈረሱት። ልጆች ሞልተዋል። መጫቶች፣ ነፍሰ ጡሮች በሜዳ ላይ ነው ተቀምጠው ያሉት። እንደገና አምቡላንስ ራሱ በአይኔ በብረቱ ያየሁት ረቡዕ ዕለት 10 አምቡላንስ ቁስለኛ ሲሄድ በአይኔ በብረቱ ተመልክቻለሁ። አሁን በግምት 60 ሺህ ቤት ፈርሷል። አምቡላንስ ሲመጣ የምናየው በሩቁ ነው። አያሳዩንም፣ አያስጠጉንም፣ ይደበድቡናል። ማንም ሰው ጠጋ ካለ ያው ይደበደባል። አየር ወለድ መጥቷል። ከመከላከያ አየር ወለድ ነው እንዲህ ያለ ነገር ሊያደርግ የቻለው።
እኛ አንነሳም አንልም። መንግስት ተፈተገ ቦታው መንግስት ተፈተገው እንኳን እኛ ቀርቶ አራት ሚሊዮን ፈርቷል፣ ሲያሳ ፈርቷል።
እኛ አንነሳም አንልም። እንኳን እኛ ቀርቶ አራት ኪሎን ፈርሷል፣ ፒያሳም ፈርሷል። እኛ መንግስት እስከፈለገው ድረስ ዳቦ ቆርጥመን የሰራ ነው ቦታ ነው። መብራትና ውሃም የለንም። የጉድጓድ ውሃ ነው የምንጠጣው። መንግስት ይህን እንዴት ነው የሚያየው? እኛስ ዜጎች አይደለንም? ህገ ወጥ ነው ያለ። እርግጥ ነው ብዙ ሰው ካርታ የለውም፣ ከገበሬ እጅ ነው የገዛው። ከ150 በላይ ሰው ታስሯል።
ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከመንግስት በጉዳዩ ላይ ይፋ የተደረገ መግለጫ የለም። ወደ ስፍራው የሄዱ ጋዜጠኞችም በጸጥታ ኃይሎች ስለተከለከሉ ለመድረስ እንዳልተቻለ ተመልክተናል። በመንግስት ወገን ያለውን ምልከታ ተከታትለን ለማቅረብ የምናደርገውን ጥረት እንቀጥላለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mestaward Aragao.
Biki talama Johnny na Gabina VOA. With Henok Fente and Mestaward Aragao.
በሽብር ድርጊት ተጠርጥሮ አቃቤ ሕግ ክስ የመሰረተባቸው የሰማያዊ ፓርቲ የቀድሞ የሕዝብ ግንኙነት አቶ ዮናታን ተስፋዬ በዛሬው ዕለት ፍርድ ቤት ቀርበው የክስ መቃወሚያቸውን አቅርበዋል። አቃቤ ሕግ መልስ እንዲሰጥ ቀጠሮ ይዟል። መለስካቸው አመሃ ዝርዝሩን ይዟል።
አቶ ዮናታን ተስፋዬ አቃቤ ሕግ ቀደም ሲል የመሰረተባቸውን የሽብር ድርጊት ወንጀል ክስ መቃወሚያ ማመልከቻቸውን ዛሬ ለፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በጠበቃቸው አማካይነት አቅርበዋል። የክስ መቃወሚያ ማመልከቻቸው 6 ነጥቦችን የያዘ ነው። 6ቱን መቃወሚያ ሐሳቦች በዝርዝር ካተተ በኋላ ማመልከቻው ሲያጠቃልል አቃቤ ሕግ በተከሳሽ ላይ ያቀረበው ክስ የሽብር ድርጊት ስለመሆኑና በአዋጁ አንቀጽ 3 ከተዘረዘሩት ተግባራት የትኛውን ለመፈጸም የታቀደ እንደሆነ የማያመለክት በመሆኑ የተጠቀሰው የአዋጅ አንቀጽና ተከሳሹ ፈጸመ የተባለው ድርጊት የማይቀራረብ በመሆኑ ግልጽ ያልሆነና ተከሳሽ የቀረበበትን ክስ ተረድቶ ለመከላከል የማያስችለው በመሆኑ በክሱ ውስጥ ኦነግ ተብሎ የተመለከተውና ዓላማው ተገልጾ በክሱ የተመለከተው አካል ተከሳሽ ፈጽሟል ከተባለው ድርጊት ጋር የማይገናኝና አግባብነት የሌለው በመሆኑ ተከሳሽ የተከሰሰበት ድርጊትና ጽሑፍ በሕገ መንግሥቱ የተረጋገጠ ሐሳብን በነጻነት የመግለጽ መብት በመሆኑና አቃቢ ሕግ በአዋጁ የተጠቀሰው ቅድመ ሁኔታ ባልተሟላበት የምስክሮችን ማንነትና ምንነት ደብቆ የሚያቀርብበት የሕግ አግባብ ባለመኖሩ ፍርድ ቤቱ የቀረበውን ክስ ሰርዞ ተከሳሽ እንዲያሰናብተው ማመልከቻው ይጠይቃል። አቃቢ ሕግ ክሱን የሚያሻሽል ከሆነም ተከሳሽ ከእስር ተለቆ በሕጉ አግባብ ሥነ ሥርዓቱን ተከትሎ በሚቀርበው ክስ ላይ ከሚጠቅሰው የሕግ አንቀጽ ጋር የሚቀራረብና ተከሳሽ ያለውን ሐሳብን በነጻነት የመግለጽ መብት ማስከበሪያ መርሆችን ያገናዘበ ክስ አዘጋጅቶ እንዲያቀርብ ትእዛዝ እንዲሰጥለት ተከሳሽ አመልክተዋል። ፍርድ ቤቱ በቀረበው መቃወሚያ ላይ አቃቢ ሕግ መልስ እንዲሰጥ ለግንቦት 25 ቀን 2008 ዓ.ም ቀጥሯል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ዛሬ ጋቢና ዲጄ ፋትሱ የለም፣ መንገድ ላይ ነው፣ አውቶብስ ላይ መሰለኛለሁ ጋቢና ተሳፍሮ እንደሆነ ባናቅም፣ ለማንኛውም ዜማውን መስታወት አራጋው ነች የጋበዘችን። መስታወት የሚያላደኝ
አዎ የሚያላደኝ
ናጎዴ
ሁልጊዜ እናመስግን ነው።
ከምዕራብ አፍሪካ ከናይጄሪያ ነው ያሰማናችሁ ናጎዴ የሚያላዴን። አሁን የጋቢና ጉዟችን ወደ ትግራይ ክልል ያመራል። ብዙዎቻችሁ እንደምታውቁት በኢትዮጵያ በርካታ ስፍራዎች ከ50 ዓመታት በፊት ታይቶ የማይታወቅ ድርቅ ከ10 ሚሊዮን በላይ ሰዎችን ሕይወት አደጋ ላይ ጥሏል። ግርማይ ገብሩ በሐውዜን ከተማ ተዘዋውሮ ያደረሰን ዘገባ እንዲህ ያሉ የተፈጥሮ አደጋዎችን ለመቋቋም የሚሰሩና ተቋማዊ የጥናትና የምርምር ድጋፍ እንዲሁም የብድር አገልግሎቶች የሚያገኙ ገበሬዎች ኑሯቸው እንዴት የተሻለ እንደሚሆን የሚጠቁም ነው።
ዝናብ ያራሰውና ያለመለመው የምስራቁ የትግራይ ምድር እየቃኘን ከመቀለ ሁለት ሰዓት የሚወስደውን የሐውዜን ወረዳ መንገድ ተያያዝ ነው። የሐውዜን የገበያ ቀን ሮብዕ በመሆኑ ሐውዜንን ያዋሰኑ ወረዳዎችም ጭምር የላኳቸው ገበያተኞች ወደ ገበያ የሚያቀርቡትን ምርት ተሸክመው ይጎርፋሉ። እንዲያ እንዲህ እያልን ከጠዋቱ ሶስት ሰዓት በሐውዜን ወረዳ የደብረ ብርሃን ገጠር ውስጥ የሚገኙት ታታሪና ተመራማሪ አርሶ አደር ግቢ ውስጥ ደረስን። አቶ ኪዳኑ ግርማ ይባላሉ። አቶ ኪዳኑ የተሻሻለ የእርሻ ዘዴ ተግባራዊ ለማድረግ የዘመቱ አርሶ አደር የትግራይ የእርሻ ምርምር ተቋም ከአገር ውጭና ከአገር ውስጥ ያገኛቸውን የዘመናዊ እርሻ ግብዓቶችን ተጠቅመው ምርታማነትን በማሳደግ ኑሯቸውን የቀየሩ ብርቱ ገበሬ ናቸው።
እዚ ሎሚን ሎሚን ትደለ ጽቡቅ ይቀንል
ይህ ሎሚ ነው። ሎሚ ትፈልጋለህ? በቤት ውስጥ እንግባ። ይህ የኛ መኖሪያ ነው። ይህ ደግሞ የከብቶች በረት ነው። ድሮ አብረን ሰዎችና እንስሳት ነበር የምንኖረው። በአሁኑ ወቅት ግን የየራሳችን ተለይቶ ንጽህናው በጠበቀ መልኩ መኖር እንዳለብን በተሰጠን ትምህርት መሰረት ይኸው ተግባራዊ አድርገነዋል። ይህ ደግሞ የንቦች ቆፎ ነው። ዘመናዊ ቆፎ። ንቦችን እዚህ እናራባለን። የዘመናዊ ቆፎ ጥረት ሲያጋጥመኝም ራሴ አዘጋጃለሁኝ። ይህን የምትመለከተው ቆፎ ራሴ ነኝ የሰራሁት። አርሶ አደር ኪዳኑ ሞተር ገዝተው ውሃ በመሳብ ባላቸው የእርሻ መሬት የተለያዩ አዝርዕት አትክልትና ፍራፍሬ በማልማት ይጠቀማሉ። የእርሻ ምርምር ተቋሙ የሚያቀርብላቸው ምርጥ ዘር፣ ዘመናዊ ማዳበሪያና የአስተራረስ ዘዴ በመጠቀም ያገኙትን ምርት ማሳቸው ውስጥ እየተዘዋወርን ተመልክተናል።
ስኳር ድንች፣ ድንች ካዘራት ከዓ እፉን ስንዳይ
ስኳር ድንችና ድንች ከአዝርት ደግሞ በቀሎና ስንዴ ከፍራፍሬዎች ደግሞ ትርንጎ፣ ብርቱካንና ዘይቱን አለን። የከብቶች መኖም እናዘጋጃለን። ይህ ደግሞ ሽንኩርት ነበር የተዘራበት፣ ተሽጦ አልቋል። እዚያ ጋር የምትመለከተው ማዳበሪያ የተደረገበት ማሳ ለስንዴ ነው የተዘጋጀው። ለዘር የምንጠቀምበት ስንዴ የህንድ ምርጥ ዘር ነው። ጥሩ ምርት እናገኝበታለን። አቶ ኪዳኑ ግርማይ ከትግራይ የእርሻ ምርምር ተቋም የሚያገኙትን እገዛ ይገልጻሉ። ዘመናዊ የእርሻ አጠቃቀም፣ የቴክኖሎጂ ውጤቶችን ተጠቅመው ሰርተው እንዲያለሙ የሚያስችላቸው ብቃት እንዲያገኙ ትምህርት ነው የሚሰጣቸው። የእርሻ ምርምሩ ተቋም ከአየርላንድ መንግስት ጋር በመተባበር ትግራይ ውስጥ የተመራማሪ ገበሬዎችን አማካኝነት ተግባራዊ ምርምርን ያካሂዳል። ከትግራይ የእርሻ ምርምር ተቋም ወደ አርሶ አደሩ እየተሸጋገረ ያለው አቅም በሚመለከትም አርሶ አደር ኪዳኑ ግርማ ይገልጻሉ።
እዚ ገርካ ስራሕ እዚ ለውጥ ኣሎ ካብ ወፃ ዓዲ ይኹን ካብ ውሽጢ ዓዲ ይኹን
እንዲህ ነው መስራት ያለብህ፣ ይህንን ለውጥ ታገኝበታለህ በማለት ከውጭ አገርና ከአገር ውስጥ ተሞክሮዎችን በማስመጣት ያስተምሩኛል። ከእነሱ ያገኘሁትን ምርጥ ዘሮች ደግሞ ከአካባቢያችን የአየር ሁኔታና ከመሬታችን ጋር ይስማማ እንደሆን ለማረጋገጥ ማሳችን ላይ በትንሹ እንሞክረዋለን። እነሱም ይከታተሉኛል። የምርቱን መጠን ደግሞ እንመዝነዋለን። ከአሁን በፊት ከነበረው ጨምሯል ወይስ ቀንሷል የሚለውን እናረጋግጣለን። ወደ ተለያዩ አገሮችም ለልምድ ልውውጥ ይወስዱኛል። ለምሳሌ አየርላንድ በመሄድ በእርሻ ተግባራዊ ምርምር ላይ በሚያተኩረው ስብሰባ ተሳትፌያለሁ። ከተለያዩ አገሮች የመጡትን ገበሬዎች ለምሳሌ ከሌሴቶና ማላዊ ገበሬዎች ጋር በመገናኘትም ልምድ ተለዋውጠናል። በአካባቢው ዝናብ መጣል ጀምሯል። አቶ ኪዳኑ ግርማይ ማሳቸው አርሰው ማዳበሪያና ኮምፖስት በመጠቀም አለሳልሰው ዘር ለመዝራት ተዘጋጅተዋል። ክረምቱ ጥሩ ይመስላል፣ ጥሩ ምርት እናገኛለን የሚል ተስፋ ነው ያለን ይላሉ። አቶ ኪዳኑ ዶሮዎች፣ ከብቶችንና በጎችንም ያዳቅላሉ። ጠንክረው በመስራት በሚያገኙት ዓመታዊ ምርት በምግብ ራሳቸው መቻላቸውንም ያረጋግጣሉ። ካሏቸው 8 ልጆች 5ቱ በከፍተኛ የትምህርት ደረጃ ሰልጥነው ስራ መያዛቸውንም ገልጸውልኛል። የአካባቢው ገበሬዎች ከእሳቸው ትምህርትና ልምድ እያገኙ መሆናቸውንም ይናገራሉ። ከምርምር ተቋሙ ለህብረተሰቡ የሚቀርበውን አማራጭ የምርት ማሳደጊያ ዘዴዎችንም ተቀብለው ተግባራዊ በማድረግ ላይ ገበሬው ለውጥ ማሳየቱንም ይገልጻሉ። እኛም በተመራማሪ አርሶ አደር ኪዳኑ ግርማይና በመሰሎቹ ለወደፊቱ ከዚህ በላይ ለውጥ እንደምናይ በመተማመን መልካምን ሁሉ ተመኘንና ተለያየን። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
All right, everybody out there, this is Gabina VOA.
Gabina VOA.
Everybody, guacha!
የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል አይደል ሄኖክ?
አዎ። በፌስቡክ ደግሞ አስተያየቶቻችሁ ሁልጊዜ በቀጥታም ተከታተሉን። አስተያየቶቻችሁን አት ቪኦኤ አማሪክ ላይ አድርሱን። በትዊተርም እንዲሁ አት ቪኦኤ አማሪክ ላይ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው እኔ መስታወት አድራጋው
እና ሄኖክ ሰማእግዜር ነን። ዝግጅታችንን ደግሞ በቴክኒክ ያቀነባበረው ሞክቢል ያበረው ነው።
የጋቢና ዲጄ ማን ነበር ዛሬ?
ዛሬ ዲጄ መስቱ
ጉዛች የሰመረ ይሁን እያንሰናበታለን። መልካም ምሽት፣ በነገው ጉዞ እንገናኝ።